Voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሰኔ 16 2009 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ ሄኖክ ሰማግዜርና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነኝ።
የሳውዲ አረቢያ መንግስት ለኢትዮጵያውያን ተመላሾች የሰጠው የጊዜ ገደብ እየተጠናቀቀ ነው።
ኖርማሊ ቀኑ እኮ የሚያልቀው ሰኞ ነው። ኖርማል ቀኑ የሚያልቀው ሰኞ ነው፣ ግን አሁን እሁድ ምንድነው እዚህ ሀገር ላይ በዓል ነው። ኢድ ሊሆን ይችላል ነው ስጋት አለን እንጂ ኖርማሊ ቀኑ በመስንትር ለሚልች ሰኞ ነው የሚያልቀው። በእነዚህ ባለን ቀናት ሳም ነው ሁሉ አድርገን ሰዎቻችን እንድንመለስ ነው የቀርን ያለ ነው።
በሳዑዲ አረቢያ የኢትዮጵያ ማህበረሰብ መሪ አቶ ሻውል ጌታሁን ከገለጹት የተቀነጨበ ነው የሰማችሁት። በመጽሔት ማብራሪያ ይዘናል። ለአርዕስተ ዜናው ሄኖክ።
የፌዴራሉ ከፍተኛ ፍርድ ቤት አራት የኦሮሞ ፌዴራላዊ ዴሞክራሲያዊ ኮንግረስ ከፍተኛ አመራር አባላትን ጨምሮ በ22 ተከሳሾችና አቃቢ ሕግ መካከል ባለው ክርክር ላይ ዛሬ ብይን ሳይሰጥ ቀረ። ዝርዝሩን ይዘናል። የኬንያ ፕሬዚዳንታዊ ምርጫ ውጤቶች በድምፅ መስጫ ጣቢያዎች ይፋ እንዲሆኑ የተላለፈው ውሳኔ የመጨረሻና ገዢ ነው ሲል የኬንያ ፍርድ ቤት በይኗል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በስድስት ሳምንታት ውስጥ ለመጀመሪያ ጊዜ በሰጡት የቴሌቪዥን የፊት ለፊት ቃለ ምልልስ የምርጫ ዘመቻቸው ከራሻ ጋር ግንኙነት ከነበረው የሚያጣሩት መርማሪ ከቀድሞ የፌዴራል ምርመራ ቢሮ FBI መሪ ጄምስ ኮሚ ጋር ጓደኛ መሆናቸው የሚረብሽ ነው ሲሉ ተናገሩ።
አመሰግናለሁ ሄኖክ። ለአርዕስተ ዜናው አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የፌዴራሉ ከፍተኛ ፍርድ ቤት አራት የኦሮሞ ፌዴራላዊ ኮንግረስ ከፍተኛ አመራር አባላትን ጨምሮ በ22 ተከሳሾችና አቃቤ ሕግ መካከል ባለው ክርክር ላይ ዛሬ ብይን ሳይሰጥ ቀረ። ተከሳሾቹ ዛሬ ባስቻለው የልደታ ምድብ አራተኛ ወንጀል ችሎት ፊት አልቀረቡም። ፍርድ ቤቱ ባለፈው ሳምንት ሌላው የተቃዋሚ ፓርቲ መኢአድ አመራር አባል የነበሩት የመቶ አለቃ ጌታቸው መኮንን መዝገብ ላይ በሰጠው የጥፋተኝነት ውሳኔ በተፈረደባቸው ተከሳሾችም የቅጣት ውሳኔውን አሳውቋል። በዚህ የክስ መዝገብ የመቶ አለቃውን ጨምሮ ስድስቱ በነጻ ሲሰናበቱ፣ ሰባቱ ደግሞ ጥፋተኛ መባላቸው ይታወሳል።
የኬንያ የፕሬዝደንታዊ ምርጫ ውጤቶች በድምፅ መስጫ ጣቢያዎች ይፋ እንዲሆኑ የተላለፈው ውሳኔ የመጨረሻና ገዥ ነው ሲል አንድ የኬንያ ፍርድ ቤት በየነ። የምርጫ አፈጻጸምን የሚያጠኑ ባለሙያዎች እርምጃው በድምፅ ቆጠራ ወቅት ሊፈጸም የሚችልን ማጭበርበር ያስቀራል ሲሉ ደግፈውታል።
የዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕ በስድስት ሳምንታት ውስጥ ለመጀመሪያ ጊዜ በሰጡት የቴሌቪዥን የፊት ለፊት ቃለ ምልልስ የምርጫ ዘመቻቸው ከራሻ ጋር ግንኙነት ከነበረው የሚያጣሩት መርማሪ ከቀድሞ የፌዴራል የምርመራ ቢሮ ኃላፊ ጄምስ ኮሚ ጋር ጓደኛ መሆናቸው የሚረብሽ ነው ሲሉ ተናገሩ። የፎክስ የቴሌቪዥን ጣቢያ ፕሬዚዳንት ትራምፕ በሰጡት ለፎክስ የቴሌቪዥን ጣቢያ ፕሬዚዳንቱ በሰጡት ቃል ልዩ መርማሪ ሮበርት ሚለር የኮሚ ወዳጅ መሆናቸውን ጠቅሰው ሚለር ከዚህ ምርመራ ራሳቸውን ማግለል ሊኖርባቸው ይችላል የሚል መልእክት አስተላልፈዋል። ትራምፕ አክለውም የልዩ መርማሪ ሚለርን የሚወክሉት ጠበቆች ከዚህ ቀደም ለዴሞክራቲክ ፓርቲው የገንዘብ እርዳታ የሰጡ ናቸውም ብለዋል። ፕሬዚዳንት ትራምፕ ከዋይት ሀውስ ቤተ መንግስት ለጋዜጠኞች የሚሰጡ መግለጫዎችን ቀንሰው በሳምንት ውስጥ አንድ ጊዜ እንደሚከናወንና ጋዜጠኞቹ አስቀድመው ጥያቄዎቻቸውን እንዲያስገቡ ለማድረግ እቅድ እንዳላቸውም አስታውቀዋል። ፕሬዚዳንት ትራምፕ የፕሬዚዳንታዊ ምረጡኝ ዘመቻቸው ላይ የሚነሱ ጥያቄዎችና ምርመራዎች ዴሞክራቶቹና ሂለሪ ክሊንተን የገጠማቸውን ሽንፈት ላለመቀበል የሚፈጽሟቸው የፖለቲካ ጥቃቶች ናቸው ሲሉ በተደጋጋሚ አስታውቀዋል።
ሩሲያ አጋሯ የሆነችው የሶሪያ ተዋጊ ጄት በዩናይትድ ስቴትስ አየር ኃይል ተመታ ከተከሰከሰች በኋላ በዋሽንግተንና በሞስኮ መካከል በባልቲክ ባህር ላይ የተፈጠረው ፍጥጫ ተካሯል። ሁኔታው በእጅጉ የሚያሰጋ መሆኑን የወታደራዊ ስልት አጥኚዎች በመግለጽ ላይ ናቸው። የሁለቱ ሀገሮች አየር ኃይሎች የሚያደርጉት መተናኮስና ፍጥጫ አንድ ስህተት ከተፈጸመ በመሃል ሁኔታው ከቁጥጥር ውጪ ሊወጣ ይችላል በሚል ስጋት ውጥረቱን እንዲያረግቡ መንግስታት እየጠየቁ ናቸው።
በለንደን ከተማ የተከሰተውና ኢትዮጵያውያንን ጨምሮ ለ79 ሰዎች ሞት ምክንያት የሆነው የእሳት አደጋን አስመልክቶ በሚያደርጉት ምርመራ ጥቅስ የሰዎች ግድያ ወንጀል ሊመሰረት እንደሚችል የዋና ከተማዋ ፖሊስ አስታወቀ። መርማሪዎቹ እንዳሉት በሳት የጋየው ግሬንፌልድ የመኖሪያ ህንጻ የውጭ ሽፋን ግድግዳ የተቀመጡ የሳት አደጋ መስፈርቶችን የሚያሟሉ አልነበሩም ብለዋል። እሳቱ የተነሳው አንድ ማቀዝቀዣ ፍሪጅ ላይ በተፈጠረ እክል ነው ብለዋል።
በሳውዲ አረቢያ የተመሩ በካታር መንግስት ላይ የፖለቲካና የመጣኔ ሀብት የማግለል ውሳኔ ላይ የደረሱት ሀገሮችን ቱርክ በመቃወም ድጋፏን ለካታር እንደምታጠናክር አረጋገጠች። አንካራና ዶሃ በቅርቡ የደረሱበት ወታደራዊ ጥምረትም እንደሚቀጥል ቱርክ አስታውቃለች። ትናንት 5 ብረት ለበስ የቱርክ ወታደራዊ ተሽከርካሪዎችና 23 ወታደሮች ወደ ዶሃ ተጉዘዋል። የቱርክና የካታር ስምምነት ከ5000 በላይ ወታደሮችን በካታር ማስፈርና የጦር ሰፈር መመስረትን ያካትታል። ሳውዲ አረቢያ ለካታር ካቀረበችው የባለ 13 ነጥብ ሰነድ አንዱ ይህን ወታደራዊ ሰፈር መዝጋትን ያካትታል። የቱርክ የመከላከያ ሚኒስትር ፊክሪ አስቲክ ቱርክ የጦር ሰፈሩን ለማዋቀር ከካታር ጋር የተደረሰውን ስምምነት የመከለስ ሐሳብ የላትም ብለዋል። አክለውም የጦር ሰፈሩ በሌላ ሀገር ህልውና ላይ የተነጣጠረ ሳይሆን የአካባቢውን ሰላም ለማስጠበቅ የታለመ ነው ብለዋል። የቱርክ ፕሬዚዳንት ረጀብ ጣይብ ኤርዶዋን ለዶሃ ያላቸውን ድጋፍ በይፋ የገለጹ ሲሆን በሳውዲ አረቢያ የተጣለውን ማዕቀብ የሞት ፍርድ ሲሉም ተደምጠዋል። ቱርክ ማዕቀቡ እንዲቆም በመስራት ላይ ስትሆን ለካታርም በበርካታ ቶኖች የሚቆጠሩ አቅርቦቶችን ልካለች። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሰኔ 16 2009 ዓመተ ምህረት ምሽት ፕሮግራም ነው።
በዘንድሮ የኢትዮጵያውያን ስፖርትና ባህል ፌዴሬሽን በዓል ላይ ምን ለየት ያለ ዝግጅት ይኖራል?
ስፖንሰሩ ኡበር ነው። አሜሪካን ሀገር ያሉ ትልቅ መልታይናሽናል ኮርፖሬሽኖች ስፖንሰር ሲያደርጉት የመጀመሪያ ኡበርን ባናገኝ ኖሮ ሲያትል መሄድ እድላችን ትንሽ ነበር የሚሆነው። ሌላ ኤር ሾውን ለማዘጋጀት እየሞከር ነው። ከአየር ላይ የኢትዮጵያን ባንዲራ ይዞ ወደ ሜዳው የሚወርዱ ስር እያዘጋጀን ነው።
የፌዴሬሽኑ ፕሬዚዳንት አቶ ጌታቸው ተስፋዬ ናቸው የሰማችኋቸው። ስለ ዓመታዊ በዓሉ የገለጹዋቸውን ሐሳቦች ያካተተ ውይይት በሁለተኛው አጋማሽ ይቀርባል።
አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የፌዴራሉ ከፍተኛ ፍርድ ቤት 4 የኦሮሞ ፌዴራላዊ ኮንግረስ ከፍተኛ አመራር አባላትን ጨምሮ በ22 ተከሳሾችና በአቃቤ ሕግ መካከል ባለው ክርክር ላይ ዛሬም ውሳኔ ሳይሰጥ ቀርቷል። ተከሳሾቹ ዛሬ ባስቻለው የልደታ ምድብ አራተኛ ወንጀል ችሎት ፊት አልቀረቡም። ፍርድ ቤቱ ባለፈው ሳምንት ሌላው የተቃዋሚ ፓርቲ የመኢአድ አመራር አባል የነበሩት የመቶ አለቃ ጌታቸው መኮንን መዝገብ ላይ በሰጠው የጥፋተኝነት ብይን በተፈረደባቸው ተከሳሾችም የቅጣት ውሳኔውን አሳውቋል። በዚህ የክስ መዝገብ የመቶ አለቃውን ጨምሮ 6ቱ በነጻ ሲሰናበቱ፣ 7ቱ ደግሞ ጥፋተኛ ተብለዋል። በሌላ በኩል ደግሞ የቀድሞ አንድነት ፓርቲ አመራር አባል የነበሩት አቶ ዳንኤል ሺበሺ በምስክሮቻቸውን አሰምተው ለውሳኔ ተቀጥሯል። ጉዳዩ ተጨማሪ መለስካቸው አማካ አዲስ አበባ ነው።
የኦሮሞ ፌዴራላዊ ኮንግሬስ አመራር አባላት አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባን ጨምሮ በ22 ተከሳሾች ላይ አቃቤ ክስ መስርቶ የሰውና የሰነድ ማስረጃውን አቅርቦ የፍርድ ቤቱ ብይን ሲጠበቅ የዛሬው ለሶስተኛ ጊዜ ያህል መሆኑ ነው። ፍርድ ቤቱ ባለፈው ሳምንት ይህን ቀጠሮ ሲሰጥም ብይኑ በአብዛኛው መጠናቀቁን ገልጾ ለዛሬ እንደሚያሰማም ቃል ገብቶ ከሳሽ ተከሳሾችን አሰናብቶ ነበረ። ይሁንና ዛሬ ጉዳዩ በተቀጠረበት ከቀትር በኋላ በስምንት ሰዓት ችሎትም አልተሰየመም፣ ተከሳሾችም በፍርድ ቤት አልተገኙም ነበረ። ይህ በምን ምክንያት እንደሆነም በእርግጠኝነት ሊያስረዳ የሚችል ሰው አልነበረም። ከተከሳሽ ጠበቆች መካከል አቶ አምሃ መኮንንን የሆነውን ለአድማጮቻችን እንዲያስረዱ ጠይቂያቸዋለሁ።
ከችሎቱ ጸሐፊ የተነገረው ያው ተከሳሾቹ አይቀርቡም፣ ችሎትም አይኖርም የሚል ነገር ፕሬዚዳንቱ ጋር ሄደን ያው ዳኞች በግል ችግር ምክንያት ሳይገኙ በመቅረታቸው ካልሆነ በስተቀር ያው ስለ ሁኔታው በእርግጥም ከችሎቱ ዳኞች መስማት አለባችሁ በሚል እንድንጠብቅ ተነገረን። በዚሁ መሰረት ተከሳሾቹም ያልመጡት በጉዳዩ ላይ ያው አሁንም ከመዝገቡ ስፋት በአጠቃላይ በችሎቱ ካለው የስራ ብዛት አንጻር ችሎቱ በዛሬ ዕለት ብይኑን ለማድረስ ጥረት ያደረገ ቢሆንም እንዳልተሳካለትና ይሄንን ብቻ ለመንገር ግን ተከሳሾችን ካሉበት ቦታ ድረስ አጓጉዞ እዚህ ማምጣቱ አስፈላጊ ሆኖ ስላላገኙት የቀረውን ጉዳይ ሰርተው ብይኑን በችሎት ለማሰማት ለሐምሌ 6 መቅጠራቸውንና እኛም ይሄንኑ ተረድተን ለደንበኞቻችን እንድናስረዳ ገልጸውልናል።
ከቀትር በፊት በነበረው ችሎት ይኸው ፍርድ ቤት ባለፈው ሳምንት በእነ መቶ አለቃ ጌታቸው መኮንን መዝገብ የጥፋተኝነት ውሳኔ ባሳለፈባቸው 7 ተከሳሾች ላይ የቅጣት ውሳኔ ጥሏል። ፍርድ ቤቱ ቅጣቱን ሲጥል በሰጠው ትንታኔ መሰረት የከሳሽ አቃቤ ሕግን የቅጣት ማክበጃ ሐሳብና የተከሳሾችን የቅጣት ማቅለያ ሐሳብ ከሕግ አግባብ አኳያ መመርመሩን አትቷል። በዚሁ መሰረትም በአቶ አለባቸው ማሞ፣ በአቶ ፈረጃ ሙሉና በአቶ አባይ ዘውዴ ላይ የአራት ዓመት ከሁለት ወር ጽኑ እስራት ቅጣት ሲጥል፣ በአቶ በላይነ ሲሳይ፣ በአቶ ቢሆነኝ አለነ፣ በአቶ አትርሳው አስቻለውና በአቶ አንጋው ተገኝ ላይ የአራት ዓመት ከስድስት ወር የጽኑ እስራት ቅጣት ጥሏል። ፍርድ ቤቱ ባለፈው ሳምንት በዚሁ መዝገብ በሰጠው ውሳኔ 6 ተከሳሾችን በነጻ ማሰናበቱ አይዘነጋም። አቃቤ ሕግ በሁሉም ተከሳሾች ላይ የሽብር ድርጊት ፈጽመዋል የሚል ክስ መጋቢት 15 ቀን 2007 ዓ.ም መስርቶባቸው ነበር። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በዛሬው ዕለት ያየው ሌላ ጉዳይ የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል የነበረውን የአቶ ዳንኤል ሽበሽን ጉዳይ ነው። አቶ ዳንኤል ዛሬ ለፍርድ ቤቱ የተከሳሽነት ቃሉን ሰጥቷል። ተከሳሹ በሰጠው ቃል የቀረበበት የጸረ ሽብር ድንጋጌ የመተላለፍ ክስ ጨርሶ እንደማይመለከተው፣ በሰላማዊ ትግልና በምርጫ በጽኑ እንደሚያምን፣ ከብሔራዊ ደህንነትና መረጃ በአቃቤ ሕግ በኩል የቀረበበት የሰነድ ማስረጃ ራሱ ይህንን እንደሚያስረዳለት ተናግረዋል። ከዚህ በተረፈም 2 ምስክሮች አቅርቦ ይህንኑ በሰላማዊ ትግል ያለውን አቋምና ከሽብር ድርጊትም ሆነ አስተሳሰብ የራቀ ስለመሆኑ አስረድተዋል። የተከሳሽ ጠበቃ ለፍርድ ቤቱ እንዳመለከቱት ተከሳሽ 8 ምስክሮችና 1 የድምፅ ከምስል ማስረጃ እንዳቀረበ አስታውሰው የቀሩት ምስክሮች ዛሬ ከተሰሙት ከሁለቱ የተለየ ስለማያስረዱ ማስረጃ ማሰማቱ በዚህ እንዲያበቃ ጠይቀዋል። ፍርድ ቤቱ ይህንን ተቀብሎ አቃቤ ሕግና ተከሳሽ የክርክር ማቆሚያ ሐሳባቸውን በጽሑፍ አስቀድመው እንዲያስገቡ፣ ሌላኛው ተከሳሽ አቶ አብርሃ ደስታ በፖሊስ ተይዘው እንዲቀርብ ትዕዛዝ ሰጥቶ ውሳኔ ለመስጠት ለሐምሌ 11 ቀን ቀጥሮ ቆርጧል። አቶ ዳንኤል ሽበሽና የአረና ፓርቲ ሊቀመንበር አቶ አብርሃ ደስታ ቀደም ሲል የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በነጻ ቢያሰናብታቸውም አቃቤ ሕግ ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ብሎ ፍርድ ቤቱ ጉዳያቸው እንደገና እንዲታይ ወደ ታችኛው ፍርድ ቤት በመምራቱ እንደሆነ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የሳውዲ አረቢያ መንግስት ህጋዊ የመኖሪያና የሥራ ፈቃድ የሌላቸው ኢትዮጵያውያን ተመላሾችን ለማጓጓዝ ይውል ዘንድ ተጨማሪ የአውሮፕላን በረራዎችን መደበ። በበረራ እጥረት ምክንያት ሲጉላሉ የከረሙ ኢትዮጵያውያን ወደ ሀገራቸው በመጓዝ ላይ ናቸው። በሳውዲ አረቢያ የኢትዮጵያ ማህበረሰብ መሪ አቶ ሻውል ጌታሁንን ያነጋገረችው መስታወት አረጋው ናት።
አዲስ ነገር ያለው ያው እንዳልኩሽ ችግሩ የአየር ትኬት ችግር ነው የነበረው። እሱን ነው ለመፍታት የሞከርነው። ዛሬ እዛው አየር መንገድ ሄደው በረራው ካንስል የተደረገባቸው እና በጣም ብዙ ሰዎች አየር መንገድ ውስጥ ሰፍረው ነበር። ቢያንስ ወደ 8 ሰዎች። እሱን ከሳውዲ አየር መንገድ ጋር ተነጋግረን እንዲያነሳልን አድርገናል። እንደገና ተጨማሪ ፍላይቶች የሳውዲ አየር መንገድ እንዲያነሳልን አድርገናል። አሁን የኢትዮጵያኖችም እንደገና ተጨማሪ እየመደቡልን ነው። ተጨማሪ ፍላይት እነሱ ፈቅደዋል። አሁን ያለው ነገር ትንሽ ጥሩ መስመር እያገኘ ነው።
ዛሬ ይሻላል?
አዎ፣ በጣም በብዛት ነው በብዙ ነው የሚሻለው። መጀመሪያ ነው የኤርፖርት ውስጥ የተከሰተን በጣም ብዙ ሰዎች ነበሩ። እነሱም ማንፋት ችለናል። እንደገና እዚህ መቁረጥ የሚፈልጉ በጣም ብዙ ነበሩ። እነሱንም እየቆረጥን ያለ ነው በሳውዲ አየር መንገድ። ለኢትዮጵያ አየር መንገድ እንደገና ደግሞ እዚህ ማረፊያም ተፈቅዷል። እዛም እየተመደበልን ነው። ስለዚህ አጠቃላይ ያለው ነገር ትንሽ መስመር እያገኘ ያለ ዛሬ ጥሩ ነው ያለው።
በቀን ስንት በረራ ነው ያለው?
ዛሬ ሁለት ተጨማሪ የሳውዲ ኤርክራፍቶች ተነስተዋል። ኖርማሊ የራሳችን ሶስት አሉ። እንደገና አሁን ሜዳ ክላስ ተጨማሪ ትንሳሉ። አሁን እየተፈቀደ ነው። በጣም ብዙ በረራ ነው ያለው። በአሁኑ ሰዓት በጣም ብዙ ነው ያለው።
በአንድ አውሮፕላን ውስጥ ምን ያህል ሰው ነው እየተጓዘ ያለው? አሁን
ለምሳሌ ሳውዲዎቹ ወደ 400 ትልቁን አውሮፕላን ነው የሚያደርጉልን። አሁንም የተመድበው ትኬት እየቆረጥን ያለ ነው። እንደዛ 380 አካባቢ ሰው የሚይዝ ነው። ለትልልቆችን አውሮፕላኖች ነው አሁን እየተደረገልን ያለው።
የሳውዲ አውሮፕላን የትኬት ዋጋ ወይም ተመን ከኢትዮጵያ ካወጣው የትኬት ተመን ጋር ተመሳሳይ አይደለም?
የነሱ ዋጋ ያው እንደ ቻርተር ፍላይት ነገር ነው። ማለትም ዋጋው ወደ ከፍ ያለ ነው። ሲዝኑም አስቸጋሪ ነው። ስለዚህ ትንሽ ዋጋ ብለህ ስትሆን 1200 ነው። በ1200 ሪያል ሳውዲ ሪያል ነው ሰው አሁን እየቆረጠ ያለው።
ወዲያው ቆርጠው ወዲያው ነው እየተሳፈሩ ያሉት ማለት ነው?
ወዲያው እየተሳፈረ ነው ያለው። በ900ም ቆርጠው ኤርፖርት ላይ አውሮፕላን ሳይመጣላቸው ቀርቶ የተጉላሉ ከኢትዮጵያ አየር መንገድ ጋር ተነጋግረው ጭማሪ ክፍያ ሳይከፍሉ አየር መንገዱ ከአየር መንገድ ጋር ተነጋግረው በሳውዲ አየር መንገድ እንዲነሱ ነው የተደረገው። በዛ ዋጋ
ዛሬ ስንት አውሮፕላን ተነሳ ማለት ነው?
ትርፎቹ ራሱ ጋር ኢንትሪስ የነበሩት ሁለት አውሮፕላኖች ኦልሬዲ ተነስተዋል። ሁለት አውሮፕላን እንደገና ሞልቷል አዲስ ሳውዲ ወገን ማለት ነው። ኖርማሎቹ የኢትዮጵያዎቹ ፍላይቶች አሉ። አሁን ሳውዲዎች እንደውም ልክ ሲሞላ ሲሞላ እንደገና ተጨማሪ እየሰጡ ነው እንትን ያሉት
ተጨማሪ አውሮፕላን
ሞላ እንዲሰጡናል። ልክ ሲሞላ እንደገና ሌላ አዲስ ያዘጋጅልን ነው። ሁለት ሞልታውን ሶስተኛውን ነው እየቆረጥን ያለ ነው። አሁን ለምሳሌ አንደኛው ንጋት ላይ የሚነሳለን 5 AM አካባቢ ንጋት ላይ የሚነሳ እንዳለ፣ አንደኛው ቀን ወደ 5:15 PM ተማም የሚነሳለን። እንደገና አሁን ተጨማሪ የሚሰጥን ፍላይት አለ። ሰዓቱን ትግጥና አይደለሁም። አሁን እየቆረጠ ያለው ሶስተኛው ማለት ነው። እነዛ ትናንትና ከኤርፖርት ያነሱት አንደኛው ማታ ነው፣ አንደኛው ጠዋት ላይ ተነሳለ ረቱ ሄደዋል።
በነገ ውለትም በጣም በርካታ ሰዎች ወደ ሀገር ይመለሳሉ የሚል ተስፋ አለ ማለት ነው።
በጣም በጣም ለዛ እሱም እየሰራ ነው ያለ ነው። ያው እኮ ኖርማሊ ቀኑ እኮ የሚያልቀው ሰኞ ነው። ኖርማል ቀኑ የሚያልቀው ሰኞ ነው፣ ግን አሁን እሁድ ምንድነው እዚህ ሀገር ላይ በዓል ነው። ኢድ ሊሆን ይችላል ነው ጉዳት አለን እንጂ ኖርማሊ ቀኑ በመስንክር ለሚሉት ሰኞ ነው የሚያልቀው። በእነዚህ ባለን ቀናት ይቻል ነው ሁሉ አድርገን ሰዎቻችን ብንመለስ ነው እየጠርን ያለ ነው።
ስለዚህ አሁን ሰነድ የጉዞ ሰነድ አዲስ የሚወስዱ የሉም? አሁን
አለን እኛ ሰርቪስም እየሰጠን ነው፣ ግን በጣም ትንሽ ነው ያለ ቁጥር በጣም ያንሳል። አሁን ዋናው ኮንሰርናችን ትኬት ነው። አዲስ የሚመጣ ሰው በጣም ትኬት ነው እየሰጠን ነው። እሱንም ቢሆን እነሱም ቪዛም እየሰጡ ነው። ያው ለአጭር ቀን እንደዚህ ለአምስት ቀን ምናምን የሚሆን ቪዛ እየሰጡ ያለ እንደ ድሮ ረዘም ያለ ቪዛ አይደለም እየሰጡ ያለ።
እሺ፣ ስለዚህ የነበረው የጉዞ ሂደት ይቀጥላል እስከ መጨረሻዋ ሰዓት ድረስ ማለት ነው?
እስከ መጨረሻዋ ድረስ እኛም ተሻርገን እንትግልለው።
በጣም አመሰግናለሁ አቶ ሻውል።
ምንም ማለት
ዲጂታል ዲሞክራሲ ደሞዛቸውን ህዝብ የሚከፍላቸውን ሰራተኞችና ባለስልጣናትን እንዲሁም መንግስታትን የመፈተሻ የመከታተያ የመመርመሪያ አዲስ ዘዴ ሆኗል። ዌብሳይቶች፣ የሞባይል ስልኮችና ሌሎች መገናኛ መሳሪያዎች አፖች በመላ አፍሪካ ዜጎች በፖለቲካ ውስጥ ይበልጥ በቅርበት እንዲሳተፉ እያስቻሏቸው ነው። ደካማ አገልግሎቶች እንዲሻሻሉ ከመጠየቅ አንስቶ የሙስና ድራጎቶችን ሹክ እስከ ማለትና እስከ ማጋለጥ ይደርሳል ያሰፊ ተሳትፎ። በዕለት ተዕለት ሕይወት ውስጥም እንዲሁ ክፍያዎችን እንደ ወትሮ ገንዘብ በቦርሳ ተሸክሞ እየቆጠሩ ሳይሆን በኤሌክትሮኒክ መንገድ እስከ መፈጸም፣ ታክሲና ምግብን እስከ ማዘዝ ወዘተረፈ። የአፍሪካ ዲጂታል አብዮት እየተንሰራፋ ነው። በኮሚዩኒኬሽንስ አማካሪዋ ታንዛኒያዊቱ ማሪያ ሳሩንጊ እምነት
You're seeing a lot of the people changing the way they live their lives and also creating for themselves.
ብዙ ሰው የአኗኗሩን ሁኔታ ሲቀይር እያስተዋልን ነው። ሰዎች ለራሳቸው ሀብት ማፍራት፣ ስራ ማግኘት፣ እድሎችን መፍጠር እየቻሉ ነው። በፖለቲካው ውስጥም በጣም በተለየ ደረጃ እየተሳተፉ ነው።
ሳሩንጊ ቼንጅ ታንዛኒያ የሚባለው የኢንተርኔት መድረክ መስራች ነች። ቼንጅ ታንዛኒያ ለውጥ ታንዛኒያ እንደማለት ነው። ይህ መድረክ ሲጀመር አንድ መደበኛ የሶሻል ሚዲያ ወይም የማህበራዊ መገናኛ ሃሽታግ ነበር። ዛሬ ወደ ግዙፍ የኢንተርኔት ማህበራዊ ንቅናቄነት አብጧል፣ ሰፍቷል፣ ተንሰራፍቷል። እጅግ የበዙ ፊርማዎችና የተነሳሽነት ቃሎች አዳዲስ ሐሳቦች የሚስተናገዱባቸው፣ የደህንነት ጥበቃ ካሜራዎች በየአውቶቡስ ማቆሚያው እንዲኖሩ የሚጠይቁ፣ ህብረተሰቡ የታንዛኒያን የባህር ዳርቻዎች እንዲያጸዳ የሚያነሳሱ ጥሪዎችና መልእክቶች የሚንሸራሸሩባቸው ዌብሳይትና አፕ ናቸው። ቼንጅ ታንዛኒያ ዛሬ
Before used to be people sitting on the streets just talking a lot about politics, but today they've become influencers with the social media platform.
ድሮ ሰዎች በየመንገዱ ዳር እየተቀመጡ ስለ ፖለቲካው እንዲሁም እርስ በራሳቸው ይነጋገሩ ነበር። ዛሬ ግን ተጽዕኖ ፈጣሪና ሳዳሪ ሆነዋል። በማህበራዊ መገናኛ መድረኮች የሰው ድምጾች ዛሬ ጎልተው ይሰማሉ።
ዩጋንዳ ውስጥ ዮጌራ የሚባለው ዌብሳይት ዜጎች ስለሚቀርቡላቸው አገልግሎቶች እንዲነጋገሩ፣ ጥራት ስለሌላቸው አገልግሎቶች ቅሬታዎችን መግለጽ እንዲችሉ፣ የሙስና አድራጎት ሲፈጸም ባዩ ጊዜ የደወል ጥሪ እንዲያሰሙና እንዲያጋልጡ ያደረገ ሰፊ የተሳትፎ መድረክ ከፍቷል። ዮጌራ ማለት ተናገር ማለት ነው። የኬንያው ዛሌንዶ ዌብሳይት አርበኛ ማለት ነው በስዋሂሊ አፍ፣ አይኖች ከሀገሪቱ ፓርላማ ላይ እንዳይነቀሉ ለማድረግ እየሰራ ነው። የፖለቲከኞችን ማንነት፣ የህይወታቸውን ታሪክ፣ የገንዘብ አወጣጣቸውን እየተከታተለ ያሳውቃል። የዜጎችን መብቶችም ያሳውቃል፣ ይተነትናል። ይሁን እንጂ እነዚህ የፖለቲካ ተሳትፎን የሚያሰፉ መድረኮች ጠለፋና ማሳደድ አላጣቸውም ትላለች የቼንጅ ታንዛኒያዋ መስራችና መሪ ማሪያ ሳሩንጊ።
We are seeing government trying to control as much as they can the virtual space.
መንግስታት የኢንተርኔቱን ዓለም የቻሉትን ያህል ለመቆጣጠር ሲጥሩ ያያየነን።
ባለፈው አመት ማክሌንስ ሜሎ ታንዛኒያ ውስጥ ክስ ተከፍቶበታል። ማክሌንስ ሜሎ ሙስናና ጥፋቶችን የሚያጋልጥ ጃሚ ፎረምስ የሚባል ዌብሳይት መስራች ነው። ሜሎ የተከሰሰው የዌብሳይትህን ተጠቃሚዎች ማንነት የሚገልጽ መረጃ አልሰጠህም ተብሎ ነው። የታንዛኒያ የኢንተርኔት ላይ ወንጀሎች ህግ ያንን ያዛል። ሜሎ የሚናገረው በኪስዋሂሊ ነው። የዋስትና መብት እንዲከበርለት አቤት ብሎ ጥያቄው በዳኛ ከተሰማ በኋላ ሲናገር፣ እርሱም ሆነ ደጋፊዎቹ የመንግስቱ ወይም የዳኞች ወይም የፖሊስ ኃይሎች ተቃዋሚ እንዳልሆኑ አመልክቷል። የሚቃወሙት ግን ያንን የኢንተርኔት ላይ ወንጀሎች ድንጋጌ መሆኑን ይገልጻል ሜሎ። ህዝብን የሚያፍን የሚጨቁን ድንጋጌ ነው ባይናቸው ሜሎና ደጋፊዎቹ። የሜሎ ጉዳይ ለፊታችን ሐምሌ ተቀጥሯል። በሌላ በኩል ደግሞ ካሜሩን ውስጥ እንግሊዝኛ ተናጋሪ በሆኑ የሀገሪቱ አካባቢዎች መንግስቱን የሚቃወሙ እንቅስቃሴዎች በዚህ ዓመት አጋማሽ አካባቢ ከተስተዋሉ በኋላ ባለስልጣናቱ የኢንተርኔት አገልግሎት ለሚሊዮኖች እንዳይደርስ አድርገዋል። የአፍሪካ መንግስታት የህዝቦቻቸውን የፖለቲካ ተቃውሞዎች ለማፈን ኢንተርኔትን መዝጋት ወይም ማቋረጥን እንደ ዘዴና ፈሊጥ ደጋግመው እየተጠቀሙበት መሆኑን ፈረንሳይ የሚገኘው ድንበር የለሽ ኢንተርኔት የሚባለው ተሟጋች ቡድን ይናገራል።
ከምሽቱ 3 ሰዓት ከ24 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዝግጅታችንን በድረገጽ በኢንተርኔት amharic.voanews.com ላይ ታገኛላችሁ። በፌስቡክ እና በትዊተርም እንደዚሁ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ሐሳባችሁን አጋሩን፣ ለጓደኞቻችሁም እንደዚሁ እንዲከታተሉ ምከሩ።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን አምሹ። ኦዲዮ ናው ላይም አለን፣ እንዲሁም voa.horn.mobi ላይም ታገኙናላችሁ። አፖቻችንን በቀላሉ ጭናችሁ ዝግጅቶቻችንን በቀላሉ ማዳመጥ ትችላላችሁ። የእጅ ስልኮቻችሁና ተንቀሳቃሽ መሳሪያዎቻችሁ ላይ ንጉሱ ታምሬ ነው ፕሮግራሙን የሚመራው። እያስተናገድናችሁ ያለ ነው ሰሎሞን አባትና
ሄኖክ ሰማእግዜር ነን። የዝግጅት ማሳሰቢያ አለን።
ከአሜሪካ ድምፅ እየተዘጋጀ የሚቀርብላችሁ የጋቢና ቪኦኤ ዝግጅት በአዲስ ሰዓት በአዲስ ስቱዲዮ ለእናንተ ይደርሳል። ከሰኞ እስከ አርብ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በዋሽንግተን ሰዓት 1 ፒኤም በቀጥታ በናይል ሳትና በአጭር ሞገድ 19 እና 25 ሜትር ባንድ በ12000 በ110 እና በ15580 ኪሎ ሄርዝ ታገኙናላችሁ። አስታውሱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በፌስቡክ ላይቭም ጭምር @voaamharic ዝግጅታችን ካለፋችሁ በድጋሚ በሳተላይት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል እንዲሁም ከአንድ ሰዓት እስከ 1 ሰዓት ተኩል ታገኙናላችሁ። ጋቢና VOA የአዲሱ ትውልድ ድምጽ ኑ አብረን ካድማስ እንሻገር።
ከምሽቱ 1 ሰዓት እስከ ምሽቱ 1 ሰዓት ተኩል በሳምንት 5 ቀን ጋቢናን ተከታተሉ። በመደበኛዎቹ የስርጭት መስመሮቻችን የሳተላይት አድራሻችንም ተመሳሳይ ነው። ሳተላይት ዩተልሳት 77 ዲግሪ ምዕራብ 353 ዲግሪ ምስራቅ ላይ ትገኛለች። ሳተላይታችን ለፎቶግራፍና ለድምጽ VOA 24 ላይ ነው የምንገኘው። ትራንስፖንደሩ E36 ነው። DL ፍሪኩዌንሲ ወይም ሞገዱ 12.399 ጊጋሄርትስ ነው። FEC 5/6 ሲምበል ሬት 27.7 DL ፖላራይዜሽን ቨርቲካል ነው። ቨርቹዋል ቻናል 4132 VOA 24 ነው። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። አሁን ሙዚቃ እንጋብዝ ያለ ነው የፕሮግራሙ ፕሮዲውሰር ንጉሱ ታምሬ። ቀይ ጥቁር ጠይም ጌጤ አንድ ላይ
የሚነሳው ሁሉ የሚጠብረውን ሰው የቀዳማው በግባይ እነሳም ከሷ ፊት ማንን ሰው ከሷ ፊት ማን የሚነሳው ሁሉ የሚከላለሰው የሚከላለሰው ከፋይ እጣማም ከሳቢት ማነሰ ከሳቢት ማነ ያመቁ ቢያካፈ ወይ ያደንቁ ወይ ቢትዋት አታንም ግቡከንታ ያስገባ ታራሜታ ያስገባ ታራሜ ያስፈታል ሀሚታ በእናቴ ባባባ በዘርታል ባባል ተመርናት ይችል ልጅ ይመለከታታል አለች ቆጣ ቆጣ ፍዋን ከፋውሳ የሩቅ አርጎ ቢያሙት ሰው ለራሷ ጥቁርስ ቢታማ እንዴት አያማትም ይምናት ልጅቷ ባድነው የላትም አሁን አሳዘችው ያንተው ይባስ ብላ ከነገር ውሽ ባዩን አመተኛን ሁላ ወጣረጋትና አሽነፈ ወገን እንደሌላት አሽነፈ ቁና ታጨች አሽነፈ ወጥቶ ማንሰር አሽነፈ 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 አሽነፈ
እናመሰግናለን ለዘፈኑ። በነገራችን ላይ የግብዣ የዌብና የማህበራዊ መገናኛ ፕሮዲውሰራችን ያበባየው ገበያው ነበረ። በጣም ቆንጆ ታማ
አመሰግናለን።
አበባለን አሁን የሰዓቱን ዋና ዋና የዓለም ዜና ሄኖክ ያሰማናል።
የፌደራሉ ከፍተኛ ፍርድ ቤት አራት የኦሮሞ ፌደራላዊ ኮንግረስ ከፍተኛ አመራር አባላትን ጨምሮ በ22 ተከሳሾችና አቃቢ ሕግ መካከል ባለው ክርክር ላይ ዛሬም ብይን ሳይሰጥ ቀረ። የኬንያ የፕሬዝዳንታዊ ምርጫ ውጤቶች በድምጽ መስጫ ጣቢያዎች ይፋ እንዲሆኑ የተላለፈው ውሳኔ የመጨረሻና ገዢ ነው ሲል አንድ የኬንያ ፍርድ ቤት በየነ። የምርጫ አፈጻጸምን የሚያጠኑ ባለሙያዎች እርምጃው የድምጽን በድምጽ ቆጠራ ወቅት የሚፈጠሩ ማጭበርበሮችን ያስቀራል ሲሉ ደግፈውታል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በስድስት ሳምንት ውስጥ ለመጀመሪያ ጊዜ በሰጡት የቴሌቪዥን የፊት ለፊት ቃለ ምልልስ የምርጫ ዘመቻቸው ከራሻ ጋር ግንኙነት ከነበረው የሚያጣሩት መርማሪ ከቀድሞ የፌዴራል የምርመራ ቢሮ FBI ስራ አስኪያጅ ጄምስ ኮሚ ጋር ጓደኛ መሆናቸው ጥቅስ የሚረብሽ ነው ሲሉ ተናገሩ። የራሻ አጋር የሆነችው ሶሪያ ተዋጊ አውሮፕላን በዩናይትድ ስቴትስ አየር ኃይል ተመታ ከተከሰከሰች በኋላ በዋሽንግተንና ሞስኮ መካከል በባልቲክ ባህር የተካረረው ፍጥጫ እንደሚያሰጋቸው ወታደራዊ ስልት የሚያጠኑ አጥኚዎች ገለጹ።
አመሰግናለሁ ሄኖክ። ለአርዕስተ ዜናው የፕሮግራም ማሳሰቢያ አለን።
ከአሜሪካ ድምጽ እየተዘጋጀ የሚቀርብላችሁ የጋቢና ቪኦኤ ዝግጅት በአዲስ ሰዓት በአዲስ ስቱዲዮ ለእናንተ ይደርሳል። ከሰኞ እስከ አርብ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በዋሽንግተን ሰዓት 1 ፒኤም በቀጥታ በናይል ሳትና በአጭር ሞገድ 19 እና 25 ሜትር ባንድ በ12000 በ110 እና በ15580 ኪሎ ሄርዝ ታገኙናላችሁ። አስታውሱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በፌስቡክ ላይቭም ጭምር @voa አምሃሪክ ዝግጅታችን ካለፋችሁ በድጋሚ በሳተላይት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል እንዲሁም ከአንድ ሰዓት እስከ 1 ሰዓት ተኩል ታገኙናላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ ኑ አብረን ካድማስ እንሻገር።
ከምሽቱ 3 ሰዓት ከ31 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዝግጅቶቻችንን በ19 እና በ25 ሜትር ባንድ እንደዚሁም በናይል ሳት ከዋሽንግተን ዲሲ በቀጥታ እናስተላልፋለን። ተከታዩ ዝግጅት አፍሪካ በጋዜጦች ነው። አዘጋጅና አቅራቢዋ አዳነች ሳይ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ በጎብኚዎች አቀባበል ከዓለም አንደኛ መውጣቷ ተዘገበ። በሃርላ ክልል ተረስታ የነበረች ጥንታዊት ከተማ መገኘቷ ታወቀ። የኤርትራና የጅቡቲ ድንበር ጭቅጭቅ ማገርሾት ተገለጸ። የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው።
በምስራቅ ኢትዮጵያ ሃርላ ክልል ጥንታዊት ከተማ እንደተገኘች የአርኪኦሎጂ ማለት የሰው ልጅ አመጣጥና የቅድመ ሰው ታሪክ ተመራማሪዎች ማስታወቃቸውን ቢቢሲ የብሪቴንያ የዜና ስርጭት ኮርፖሬሽን ድረገጽ ገልጿል። የግብጽ፣ የህንድና የቻይና ጥንታዊ ቅርሳቅርስ ተረስታ በቆየችው ከተማ መገኘታቸውን የማዳጋስካር፣ የማልዳቪስ፣ የየመንና የቻይና ጌጣጌጦች እንዲሁም ሌሎች ቅርሳቅርስ እንደተገኙ የቢቢሲ ዘገባው ጨምሮ ጠቅሷል። ከክርስቶስ ልደት በፊት በ10ኛው መቶ ዓመት የነበረች ሆኖም ተረስታ የቆየችው ከተማ በሃርላ ክልል ማግኘታቸውን የአርኪኦሎጂ ተመራማሪዎቹ ገልጸዋል። ተመራማሪዎቹ በተጨማሪም ታንዛኒያና ሶማሊላንድ አካባቢ ካሉ መስጊዶች ጋር የሚመሳሰል የ12ኛው መቶ ዓመት መስጊድም እንዳገኙ ተመራማሪዎቹ ጠቁመዋል። ይህ ግኝት ከተለያዩ የአፍሪካ ሙስሊም ማህበረሰቦች ጋር ግንኙነት እንደነበረ ያመለክታል። የአርኪኦሎጂ ምርምሩን የመሩት በኤክስተር ዩኒቨርሲቲ ፕሮፌሰር ቲሞቲ ኢንሶል ግኝቱ የሚያሳየን ይህ አካባቢ የዛን ወቅት የንግድ ማዕከል እንደነበረ ነው ማለታቸውን የቢቢሲ ድረገጽ ዘገባ አውስቷል።
ሃርላ ክልል የጌጣጌጥ ሥራ ማዕከል የሆነ ሀብታምና ሁሉን አቀፍ አካባቢ እንደነበር ዘገባው ገልጿል። መቃብር ላይ የተገኙ 300 የሚሆኑ የሰዎች አካላት ቅሪቶች አመጋገባቸው ምን ይመስል እንደነበረ ለማወቅ ጥናት እየተደረገ መሆኑን ተመራማሪዎች ያወጡት መግለጫ ጠቅሷል። ኢትዮጵያ ሰዎች መኖር ከጀመሩባቸው ጥንታውያን ሀገሮች አንዷ ናት። አቻምና 3.3 ሚሊዮን እና 3.5 ሚሊዮን ዓመታት ዕድሜ ያላቸው የመንጋጋ አጥንትና ጥርሶች በሀገሪቱ ሰሜን ምስራቅ ተገኝቷል። ኦርቶዶክስ ሃይማኖት አክሱም ውስጥ የተመሰረተው በ333 ዓመተ ዓለም ከክርስቶስ ልደት በፊት ነበር። ዩኔስኮ ማለት የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በገለጸው መሰረት እስላም ሃይማኖት ኢትዮጵያ ውስጥ የገባው በ7ኛው ምዕተ ዓመት ነው። የሙስሊም እምነት ተከታዮች ሜካ ላይ የደረሰባቸውን ክትትል ሸሽተው ወደ ኢትዮጵያ በመጡበት ወቅት ማለት ነው። ዋናዋ የእስላማዊ ትምህርት ማዕከል ሃርላ ክልል አጠገብ የምትገኘው ሐረር ከተማ ነበረች። ሐረር ከተቀደሱ እስላማውያን ከተሞች አንዷ ነች። 82 መስጊዶችና 102 የተቀደሱ ቦታዎች አሏት ሲል የቢቢሲ ድረገጽ ላይ የወጣው ዘገባ አስነብቧል።
ስለ ጉዞና ጉብኝት ከሚያትሙና ኢንፎርሜሽን ከሚያቀርቡ አንጋፋ አሳታሚዎች አንዱ የሆነው ራፍ ጋይድስ ደግሞ የመስራቾች ሀገር የሆነችው ኢትዮጵያ በመልካም አስተናጋጅነቷ ከዓለም አንደኛ ተጠቃሽ መሆኗን እንደገለጸ በኢንዲፔንደንት የተባለው ድረገጽ ጠቁሟል። ራፍ ጋይድስ ለተጓዦች በሚያቀርበው ወቅታዊ መረጃ ጥሩውንም ሆነ መጥፎውን ሳይደብቅ በማቅረብ እንደሚታወቅ ድረገጹ ሳይገልጽ አላለፈም። የራፍ ጋይድስ ተከታዮች በጉዟቸው ባገኙት ተመክሮ መሰረት በዓለም ደረጃ ከሁሉም የበለጠ አቀባበል ያላቸው ሀገሮችን እንዲጠቅሱ ሲጠየቁ ኢትዮጵያን እንደመረጡ ኢንዲፔንደንት ድረገጹ አውስቷል። የብዙ ሺህ ዓመታት ዕድሜ ያላት በቅኝ ገዢዎች ተገዝታ እንደማታውቅ፣ ጥንታዊ የብሔር ብሔረሰብ አልባሳቷ፣ ጥንታዊ የእንግዳ አቀባበል ሥርዓቷ እንዳለ ተጠብቆ የኖረ እጅግ ውብ ሀገር መሆኗን የራፍ ጋይድስ ተከታዮች መግለጻቸውን ድረገጹ ጠቅሷል። የኢትዮጵያ የጉብኝት ትራንስፎርሜሽን ቦርድ ሊቀመንበርና የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ አቶ ተወልደ ገብረ ማርያም በትምምን ምርጫው ከፍተኛ ደስታ እንደተሰማቸው ገልጸዋል። የመልካም አቀባበል ተግባር የኢትዮጵያውያን ልዩ ባህል ቢሆንም ጎብኚዎች አጥነውት አገራችንን ከመላው ዓለም በእንግዳ አቀባበሏ ከሁሉም የላቀች አገር ብለው በመምረጣቸው እጅግ በጣም አስደስቶናል። የዚህች ውብ ሀገር ዜጎች ሁሉ እንግዶቻችን ሀገራችንን በመምረጣቸው እንድናመሰግናቸው እጋብዛለሁ ሲሉ አቶ ተወልደ የተሰማቸውን ደስታ ገልጸዋል። ኢትዮጵያን ከመላው ዓለም በአንደኝነት የመረጡት ጎብኚዎች የኢትዮጵያን የቡና አፈላል ሥነ ሥርዓት በምንም አይነት እንዳያመልጣቸው በማለት መምከራቸውን ኢንዲፔንደንት ድረገጽ ጠቁሟል።
የኒውስዊክ መጽሔት በበኩሉ ከቅርብ ጊዜያት ወዲህ በኤርትራና በጅቡቲ መካከል ስለተፈጠረው ቀውስ ዘግቧል። የቃጣር ሰላም ጠባቂዎች ምንም አይነት ማስጠንቀቂያ ሳይሰጡ ባለፈው ሳምንት ኤርትራና ጅቡቲን ከሚያዋስነው ድንበር ከወጡ በኋላ ሁለቱ ሀገሮች ወደ ግጭት እንዳይመለሱ ስጋት ማሳደሩን ገልጿል። በፋርስ ባህረ ሰላጤ ሀገሮች የተከሰተው ቀውስ ለምን የአፍሪካ ቀንድ ሀገሮች ቀውስን ሊያናጋ እንደሚችል የኒውስዊክ መጽሔት ድረገጽ ያስረዳል። ሁለት ዓለም አቀፍ ክብደት የማይሰጣቸው ትንንሽ ሀገሮች በምዕራቡ ዓለም አመለካከት በጣም የተለያየ ገጽታ አላቸው። ኤርትራ ነጻ ሚዲያ የማትፈቅድ ከዓለም የተገለለች ሀገር ናት። የተባበሩት መንግስታት ድርጅት እንደሚለው መንግስቷ በስብዕና ላይ ወንጀል ይፈጽማል። ጅቡቲ ግን የምዕራቡ ዓለም ስትራቴጂያዊ አጋር ተደርጋ ትታያለች። የዩናይትድ ስቴትስ ቋሚ ወታደራዊ ሰፈር ያላት ከአፍሪካ ጅቡቲ ብቻ ናት። ኤርትራና ጅቡቲ ወሳኝ ዓለም አቀፍ የመርከቦች መተላለፊያ መስመር ከሆነው ባብኤል ማንዳብ ጋር ቅርበት አላቸው ሲል ኒውስዊክ መጽሔት ድረገጽ ላይ የወጣው ጽሑፍ ዘርዝሯል።
የኤርትራና የጅቡቲ ጠብ ያተኮረው ራስ ዱሜራ የተባለው ለአስርት ዓመታት ያህል ሲያጨቃጭቅ የቆየው በቀላሉ የማይደረስበት ቦታ ነው። እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ.ም ከ9 ዓመታት በፊት ማለት ነው፣ ሁለቱ ሀገሮች ተዋግተው ነበር። ጅቡቲ እንደምትለው ግጭቱ የተነሳው የኤርትራ ወታደሮች ወደ ጅቡቲ አመልጠው ሲገቡ ነበር። ዩናይትድ ስቴትስ ግጭቱን የጀመረችው ኤርትራ ናት በሚል በወራሪነት ወንጀላታለች ሲል ኒውስዊክ መጽሔት ድረገጽ ላይ የወጣው ዘገባ ጠቅሷል። ውጊያው ከተወሰኑ ቀናት በኋላ ቢያቆምም ውጥረት በመቀጠሉ ኤርትራ ወታደሮቿን ከአጨቃጫቂው ዱሜራ አካባቢ አላስወጣችም በማለት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከ9 ዓመታት በፊት አስታወቀ። ከ7 ዓመታት በፊት ካታር ጉዳዩን በሽምግልና ለመፍታት ሐሳብ አቅርባ ሁለቱም ሀገሮች ስለተቀበሉት በሁለቱ ሀገሮች መካከል ሰላም ለመጠበቅ 450 የሚሆኑ የካታር ወታደሮች ሰፈሩ። ይሁንና ባለፈው ሳምንት ካታር ሳይታሰብ ካለምንም መግለጫ ወታደሮቿን ከድንበሮቹ አስወጣች። የካታር ወታደሮች ከተራራማው የድንበር አካባቢ ሲወጡ የኤርትራ ወታደሮች እንደ ተቆጣጠሩት ጅቡቲ አስታውቃ ለአፍሪካ ህብረት ስሞታ አቅርባለች። ኤርትራ እስካሁን ባለው ጊዜ በኦፊሴል የሰጠችው ምላሽ የለም ሲል ኒውስዊክ መጽሔት ድረገጽ ላይ የወጣው ዘገባ ጠቁሟል።
አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
እናመሰግናለን አዳነችና ሰለሞንን። ወደ ተከታዩ ዝግጅት እናልፋለን። የምሽቱ ለቴዲ አፍሮ ዕውቅናና ክብር በካናዳ
በካናዳ ሀገር የሚኖሩ ኢትዮጵያውያን ማህበር የሀገሪቱ ፓርላማ አባላት ለኢትዮጵያዊ ሙዚቀኛ ቴድሮስ ካሳሁን ቴዲ አፍሮ ዕውቅና ክብርና ሽልማት እንዲሰጡት ማስተባበራቸውና ጥሪው መተላለፉን የማህበረሰቡ መሪዎች አስታወቁ። አሉላ ከበደ የኢትዮጵያውያን ካናዳውያን የባህል ውርስ ማዕከል ተጠሪዎችን አነጋግሯል።
ንጉሴ አዳሙ ይባላለሁ። የምኖረው በካናዳ በቶሮንቶና አካባቢው ባለች ትንሽ ከተማ ነው። በቅርቡ ኢትዮ ካናዲያን ሄሪቴጅ ሴንተር ወይም ኢትዮ ካናዲያን የባህል ውርስ ማዕከል የሚል አንድ ድርጅት አቋቁመናል። ወደ 6 ወር አካባቢ ሆኖታል ከተቋቋመ። በባህል በስነ ጽሁፍ እና በእኛነት በኢትዮጵያዊነትና እንዲሁም ካናዳ ባላት ሴቶች ላይ ሊሰራ የተቋቋመ ድርጅት ነው። ይህኔ የህዝብ ግንኙነትን ነው የሚሸፍነው።
መልካም። አቶ ንጉሴ ቀደም ብለው ራስዎን እንዳስተዋወቁት ኢትዮጵያ ካናዳውያን የባህል ውርስ ማዕከል የተባለው አዲስ የተቋቋመው ድርጅታችሁ ወጣት ነው፣ የስድስት ወር እድሜ ነው ያለው። እውቁን ወጣት ድምጻዊ ቴዲ አፍሮን ከዚህ ቀደም ሌሎች ድርጅቶችም እንዳደረጉት ሁሉ ለሽልማት አጭቷል። የቶሮንቶ ነዋሪ ሆኖ የኢትዮጵያ ማህበረሰብ እንቅስቃሴዎችን የሚደግፉ 3 የካናዳ የፓርላማ አባላትም በዚህ እንደሚሳተፉ ተገልጧል። እስኪ የሽልማቱን መሰረት ቴዲ የታጨበትን ይበልጡንም ከድርጅታችሁ አላማና ተግባር ጋር ያለውን ዝምድና ያስረዱን ባጭሩ።
ጥሩ። አቶ አሉላ፣ የኢትዮጵያ ካናዳውያን የባህል ውርስ ዋናው የተመሰረተበት ባህላችንን በማጣመር ነው። የኢትዮጵያንና የካናዳን የባህል ሁኔታዎችን በማጣመር ለተተኪ ትውልድ ማስተላለፍ የሚል ነው ይዘነው የተነሳ ነው። ስለዚህ እንደ ኢትዮጵያ ለኛ ውርሳችን ኢትዮጵያዊነት ነው። ቴዲ አፍሮ ደግሞ ኢትዮጵያ በሚለው ዜማው በአማርኛ ዘፍኖ በዓለም አቀፍ መድረክ ላይ ማሳወቁ ለኛ ከቅርስ በላይ ነው የሚል አመለካከትና እምነት መጣብን። ስለዚህ ምንድነው እኛስ ልናደርግ የምንችለው የሚል ጥያቄ መጣ። ማድረግ የምንችለው ነገር እስካሁን በካናዳና በኢትዮጵያውያን ግንኙነት ታሪክ ውስጥ ተደርጎ በማይታወቅ መልኩ ለምን የፓርላማ አባሎችን ኢንጌጅ አናደርግና
አናሳትፈን
እነሱን ለቴዲ አፍሮ እውቅና እንዲሰጡት አናደርግም የሚል አቋም ይዘን መንቀሳቀስ ጀመር። ስለዚህ ይሄ ያቋቋምነው ድርጅት ከፓርላማ አባላቶች ጋራ ያለውን ሀሳብ ስናስረዳቸው ደስተኛ ሆኖ የፌዴራልም የሚኒሲፓልም የመንግስት ተወካዮች ነው ለማሳተፍ የሞከር። ስለዚህ ግብዣው የተደረገለት በሱ ነው። በእውነት ለመናገር በዚህ በካናዳ የምንኖር ኢትዮጵያውያኖች እንደው እንደ ድክመት የምናየው ምንድን ነው? እዚህ ሀገር እየኖር የዚህን ሀገር ዜግነት ይዘን በዚህ ሀገር ፖለቲካ ላይ ተሳታፊዎች አይደለም እና ሚናችን ያነሰ ነው የሚሆነው። ስለዚህ እኛ ያደረግነው አንደኛ የእነሱ ጋር አብረን ገብተን መሳተፍ ነው። ከዛ መንገዱ ክፍት ነው የሚሆነው። ፖለቲከኞቹ ይፈልጉናል፣ ምንድን ነው ልንረዳቸው የምንፈልገው የሚል በር ይከፈታል። ስለዚህ ጉዳያችንን ለእነሱ ነው ያሳወቅ፣ እውቅና እንድትሰጡት እንፈልጋለን የሚል ጥያቄ ነው ያደረግነው። ድምጻችንን የሚይዙት በዚህ በካናዳ ህግ የፓርላማ አባሎች ናቸው የኛ ወኪሎች። ከነሱ ጋር ለመወያየት በራቸው ክፍት ነው። ያደረግነው ነገር ያ ነው።
መልካም። የካናዳን የባህል እሴቶች አቅፈን የኢትዮጵያን ባህል መሰረቶች አጣጥመን ብለዋል። ይሄ ምናልባትም በካናዳ ለተወለዱ በካናዳ ላደጉ ወጣቶችና ታዳጊዎች የተለየ ትርጉም የሚሰጥ ይመስለኛል። የድርጅታችሁ መሰረትና እንደ ቴዲ አፍሮ ያሉ ኢትዮጵያውያን የተለያዩ የኪነ ጥበብ ባለሙያዎች እውቅና ያላቸውን ስትመርጡ ከኢትዮጵያ ጋር ያላቸው ቁርኝት ወላጆቻቸው ብቻ ለሆኑት ካናዳ ለተወለዱና ላደጉ ታዳጊዎች ፍላጎትና ምናልባትም ባህላቸውም በቅርበት መመልከት እንዲችሉ ከሚረዱ ሁኔታዎችም ጋር የማዛመድ እድል ፈጥሮ ከሆነ በዚህ በኩል ያሰባችሁት ነገር አለ?
እውነት ነው ያልከው በሙሉ። እንዳንን ድርጅት ስናቋቁም ጥናት አድርገን ነበር እና አንዳንድ ማህበረሰብ የራሳችንን ባህል ይዘን በምንኖርበት ሀገር ቋንቋ ወሳኝነት አለው። ካናዳ ደግሞ የመልቲካልቸራሊዝም የሚባል ፖሊሲ ስላላት በዚህ የእናትን ቋንቋ የአንድን ማህበረሰብ ቋንቋ እንዲያድግ መንግስት ያበረታታል፣ ድጋፎችንም ያደርጋል እና በዛ ረገድ እየተሰራ አልነበረም። ይሄ አንዱ ችግር ሆኖ ነው ያገኘ ነው። ስለዚህ ለዛ መፍትሄ እንዲሆን ለዛ የሚያበረታታ ሆኖ እንዲያገኘ ነው በአማርኛ ተዘፍኖ ወደዚህ በዓለም አቀፍ መድረክ ላይ መታየት ይቻላል። ስለዚህ ልጆች የእናታችሁን ቋንቋ የሀገራችሁን ቋንቋ ብትናገሩ የሚል ግልጽ የሆነ መልእክት ማስተላለፍ እንፈልግ ነበር። ሌላም ለህፃናቶች ብቻ አይደለም ለኢትዮጵያ የኪነት ባለሙያዎችም ይሄንን ግልጽ ነገር ማስተላለፍ እንፈልጋለን። እንደ ቴዲ መስመሩን መከተል የሚችሉ ባለሙያዎች ብርታቱ ካለ ፍላጎቱ ካለ እዚህ ደረጃ ላይ መድረስ ይችላል የሚለውንም ማስተላለፍ እንፈልግ ነበር። በሌላም ሳይድ ደግሞ ካናዳ ውስጥ እኛም እንደዚህ ጠንካራ ሆነን የራሳችን ባህል ኖሮን ኢትዮጵያ ውስጥ የሚሰራ ስራ ይሄን ያህል ባለም መድረክ ይታያል የሚል መልእክትም ለካናዳ ህብረተሰብ ማስተላለፍ እንፈልግ ነበር። ባህል ማንነት ወሳኝነት ያለው ነገር ነው እና ይሄ ሁሉ ተጣምሮ ልጆች ጋር ወላጆች ጋር መስራት እንፈልግ ነበር እና ከዛ አንጻር ነው ይሄን ያደረግነው።
መልካም። አቶ ንጉሴ አዳሙ ንጉሴ የኢትዮጵያውያን ካናዳውያን የባህል ውርስ ማዕከል የህዝብ ግንኙነት ተጠሪ በነገው ዕለት የሚካሄደውን 3 የካናዳ አርላማ አባላት ለቴዲ አፍሮ እውቅና ለመስጠት ጥሪ ያደረጉበትን መነሻ በማድረግ የተካሄደ አጠር ያለ ቃለ ምልልስ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም እግዚአብሔር ይስጥልኝ የድሉ ስላሰጣችሁኝ አመሰግናለሁ።
በውጭ ሀገር የሚኖሩ ኢትዮጵያውያን ማህበረሰብ ድርጅቶች ቴዲ አፍሮን በአንድ ወር ጊዜ ውስጥ ለእውቅናና ክብር ሲያበቁት የአሁኑ ሁለተኛ መሆኑ ነው። የዩናይት ስቴትስ የኢትዮጵያን ሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ ለማህበረሰብ ልዕልና ባደረጉት የላቀ አስተዋጽኦ ሲል ባለፈው የግንቦት ወር ለክብር ሽልማት ካበቃቸው 7 ኢትዮጵያውያን ውስጥም አንዱ ነበር። ከአሁን ቀደምም ሌላዋ የካናዳ ከተማ ዊኒፔግ እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ.ም የትውልድ ኮከብ የሚል የክብር ሽልማት መስጠቷ ይታወቃል።
እናመሰግናለን አሉላ ለዘገባው። ወደ ተከታዩ ዝግጅት እናልፋለን። በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ኢስፋና 34ኛ በዓል
በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን 34ኛ ዓመታዊ በዓል ሰኔ 25 ቀን በሲያትል ዋሽንግተን ይካሄዳል። ይህ ለአንድ ሳምንት የሚዘልቀው ኢትዮጵያውያንን ማሰባሰብ በሚል መርህ ላይ እንደሚመሰረት የሚነገርለት ፌዴሬሽን በዘንድሮ ዝግጅቱ ምን አዲስ ነገር አቅዷል? መሰናዶስ ምን ይመስላል? አዲሱ አበበ የድርጅቱን ፕሬዚዳንት አቶ ጌታቸው ተስፋዬን አነጋግሯል። ክፍል አንድ ቀጥሎ ይቀርባል።
እንኳን ተከራይተው የሚነግዱ ሰዎች በየአመቱ እንደተማረሩ ነው። ወይ ጄኔሬተሩ ይጠፋባቸዋል፣ ወይም መግቢያው ብዙ ይሆንና ሰው አይገባላቸውም የመሳሰለ። እንደው እርግጥ ይሄን ነገር ከቢዝነስ ማናጀሩ ጋር መናገር ያስፈልግ ይሆናል፣ ግን ከፕሬዝዳንቱ ያለፈ ነገር የለምና ማቆም መረጃ የለምና በዚህ በኩል ህዝቡን እንደው ቅሩ ለማሰኘት ለከፈሉት ገንዘብ ትርፍ እንኳን ባይሆን ገንዘባቸው መልሰው የሚሄዱበት ሁኔታ እንደሌለ የሚናገሩአሉ። በምሬት በየአመቱ የሚያጋጥመኝ ነውና ታስቦበታል።
አሁን ሁልጊዜ የምናስብበት ነው፣ ግን ትንሽ እዚህ ላይ ላስተካክል እንፈልገው። ባለፈው አመት እንደዚህ አይነት ችግር አልነበረም ቶሮንቶ ላይ። እንደውም እኔ ለመጀመሪያ ጊዜ ነው በስድስት አመት ውስጥ እነኚህ በተለይ ምግብ የሚሸጡ ሰዎች በጣም ደስ ብሎናል፣ ጥሩ ሰርተናል ያሉበት ጊዜ ነው የነበረው ቶሮንቶ ነው። እንዳልከው ግን ችግሩ ጄኔሬተሮች አንዳንድ ጊዜ ብዙ ነገር ሎድ ያደረጉባቸውና የኤሌክትሪክ ኃይሉ እየጠፋባቸው ትንሽ ቸግረው ነበር። ባለፉት 2 አመቶች እንደዚህ አይነት ነገር የለም። ግን ችግር ትንሽ ችግር አይጠፋም። ግን ባለፈው አመት ከዛም በፊት ዋሽንግተን ዲሲ ላይ የተሻሻለ ሁኔታ ነበረ ብዬ ገምታለሁ።
አይ እንግዲህ ዘንድሮ ደግሞ ልናየው ነው እናያለን። ግን ባለፈው አመት ምንም የለም ስላሉኝ አላውቅም። እንግዲህ በየጊዜው የምሰራውን ሪፖርት አድመጣውት ከሆነ አንድ ሁለት ሰዎች ከዛው ቦታ ኢንተርቪው አድርጌ ዋናዬን እንኳን አልመለስኩም የሚል ሮሮ ነበረ። እርግጥ ብዛት የለውም እንደተዚህ ቀደሙ። እሱ እንግዲህ ዘንድሮ ይስተካከል ይሆናል። እንግዶቻችሁ ማን ናቸው ዘንድሮ? ጌታቸው
ዋናው የክብር እንግዳችን አቶ ፋንታ መኮንን የድሮ ተጫዋች፣ አዲስ አበባ የሚኖር ደግሞ ልዩ እንግዳ ብለን የጠራናቸው ብራዚል ላይ በተደረገው ኦሎምፒክ የብር ሜዳሊያ በማራቶን ያስመጣው አትሌት ፈይሳ ለሊሳ ነው። ሌላው ደግሞ የታዋቂው አርቲስት ሻምበል በላይነህ ነው።
ሻምበል በላይነህማ የየጊዜው የየአመቱ አድማቂያችሁ ነው። ሻምበል ጥሩ ምርጫ አድርጋችኋል። እንደው አንድ ጥያቄ በፌዴሬሽናችን ውስጥ አቶ ጌታቸው እንደዚህ አረገን፣ አቶ ጌታቸው ልክ አይደለም፣ በተለይ ደግሞ ደግሞ ሁሉንም ተጫዋቾች ያለማማከር የሚል ሮሮ ነበረ ያለ ነው። ይሄ በስራ ውስጥ ግን እንደው በግልህ አንተ ባሳለፍከው የፕሬዝዳንትነት ዘመን ይሄን ነገር እዚህ ላይ ስተት ሰርቻለሁ፣ አዝናለሁ፣ ይሄን ነገር ደግሞ ልሰራው አስቤ አልሰራሁትም፣ ይጸጽተኛል የምትለው እንደው ግምገማ አለ?
በደም ጅ ብዙ ነው። ብዙ ነገር ለመስራት አስቤ ያልሰሩ ነገሮች አሉ። ሁሉንም ቦርድ ሜምበሮች አንድ አድርጎ በአንድ አላማ ይሄዳሉ ማለት ትንሽ የሚቻል ግብ አይደለም። ግን ትልቅ ነገር አደረግን ብዬ ማምነው ባለፈው 6 ዓመታት ምንድን ነው ብዙ መሰናክሎች ገጥመውን እነዚህ መሰናክሎች ደግሞ የፌዴሬሽን ህልውና እንዳይነቁ የመፍረስ ነገር እንዳይመጣ በመከላከል ብዙ ስራ ሰርተናል። ግን ብዙ ነገር ይጠበቅብናል። ይሄ ፌዴሬሽን መቀጠሉ ነው ዋናው ትልቁ ነገር እና ያ ነገር እንዲቀጥል በማድረጌ ወይም ደግሞ በእኔ ጊዜ እንደዚያ ችግር ተፈጥሮ ፌዴሬሽኑ ህልውና ሳይቀውስ መቅረቱ ትልቅ አቺቭመንት
ስኬት ነው።
ግን በገንዘብ በኩል ቢያንስ $500,000 ባንካችን ውስጥ መቀመጥ ሲኖርበት እዛ ላይ አለመድረሳችን ትንሽ ቅር ያሰኘኛል እና እንግዲህ ይሄ ሁሉ ነገር መሰረቱ እስካለ ድረስ የገንዘቡ ነገር ይሻሻላል ብዬ ተስፋ አደርጋለሁ።
ጌታቸው በሙስና አይታማም፣ ግን አስተዳደሩ ላይ ሁሉን ያማከለ አሰራር ስለማይሰራ በዚያ ይስማማናል ከመባል በስተቀር የገንዘብ ጉዳይ ችግር የለም። አንተ ጋር እንደምሰማው መልካም ስም ነው። ይሄ ግን አንድ እንደ ማጠቃለያ መውሰድ የምፈልገው መፍረስ የሚል ቃል ተናግረሃል። ፌዴሬሽኑ ሳይፈርስ አንድ ወጥ ሆኖ መዝለቁ በጣም ጥሩ ነው። በአንተም አመራር የታየው ስኬት በጣም የሚያስመሰግን ነው። መፍረስ ከተነሳ ግን አሁን እዚሁ ፌዴሬሽን ከማንም በፊት ቀድሞ ይህን ፌዴሬሽን የመሰረቱ አሁን ውጭ አሉ። በቀደም በስም ጠርተህ ይቅርታ ጠይቀው ተመልሰዋል ካልካቸው ከእናቱ አያያ ሌላ ሌሎችም አሉ ውጭ ያሉና አንተ ትተህ የምትሄደው ቅርስ ሌጋሲ ይሄንን ፌዴሬሽን እንደገና የወጡትን በማስገባት ይቅርታ ጠይቀው የመጡ ሰዎች የመኖራቸውን ያህል እናንተም አንድ እርምጃ ሄዳችሁ ደግሞ እባካችሁን ብሎ የመለመንና የማምጣት ጉዳይ የኢትዮጵያውያን አንድነት የሚጠናከርበትን ነገር የማድረግ ነገር ምን ያህል አስባችሁበታል? አሁን በጣም ልቤን የሚነካኝ አንድ የዚህ ፌዴሬሽን አባል የነበረ ልጅ አሁን በህይወት የለም፣ ዘላለም የአትላንታ ተጫዋች የነበረ እሱ ሐሳቡ እነዚህ የተለያዩ የፌዴሬሽን ሰዎችን አንድ የማድረግ ዘመቻ ካምፔን ጀምሮ ነበር። ያ ሳይሳካለት አለፈ። እንዲህ አይነት ነገር ይሄን ነገር እንደ ቅርስ አድርገህ ትተኸው የምትሄደው ነውና በግልህ አቶ ጌታቸው ምን ያህል አስበህበታል ይሄንን ለማድረግ?
በጣም ሁልጊዜም ነው። ብዙዎችንም እኮ እነዚህ ከኛ ጋር ጥለው የወጡትም እንዳልከው እንደጠቀስክና ተያያ እንታምሩም የመጡበት ምክንያት የእኔ ፍላጎት ይሄ ነገር እንደሆነ ስላወቁት ነው። እነሱም ጠርት ብታነጋግራቸው ይሄንን ነገር ውስጥ ለውስጥ ካምፔን ታደርግ የነበረው ለዚህ ነው። እሱ ጥሩ አጀማመር ነው። ሌላው ግን መረሳት የሌለበት ብዙዎቹ ተጫዋቾች መምጣት ከጀመሩ ቆይተዋል። አንድም ደግሞ ገደብ የለባቸውም። እዚያ የተጫወቱት በሙሉ ተመልሶ በየቡድኑ ተከፋፍለው የተጫወቱ ናቸው። የአመራሮቹ እንደምንላቸው እንግዲህ አመራሮቹ አንዳንዶቹ በደንብ መቅረብም ካልፈለጉ ችግር ነው። እኔ ግን አሁን ለምሳሌ እንዳልከው የዘላለም ተሾመ መታሰቢያ ተደርጎ አትላንታ በሄድኩበት ጊዜ ብዙዎቹን የዛን ጊዜ የነበሩትን አግኝቻቸው እንደ ወንድማማችነት ነው ያሳለፍነው። ተመልሰን ድሮ እንደነበረው ነው እና ምንም አይነት ቅያሜ የለንም። እና እነኝህም መጥተው ልክ እንደ አቶ ያያና አቶ ታምሩ እንዳደረጉት በዓላችን ላይ ቢሳተፉ ምንም የሚከለክላቸው ነገር የለም።
እስኪመጡ ከመጠበቅ እንደው ይሄ በእንግሊዝኛው ፌስ ሴቪንግ የሚባል ነገር አለ። ምናል መቼም ኢትዮጵያውያኖች ነን ፍረት ነገር አለ እና ከእናንተም ሄዶ እንደው ምንድን ነው አንተ ለምንድን ነው ወደ ነበርክበት ፌዴሬሽን ተመልሰህ ኢትዮጵያውያኖችን ማታገለግለው የሚለው ነገር ከእናንተም ሄድ ብሎ የማምጣት ነገር ቢጀመር ቢሞክር ለማለት ነው።
አዎ ልክ ነው። አይ ነገሩ እየተሻሻለ ነው የሚመጣ፣ ምንም ጥርጥር የለውም። እንደውም ጥሩ አጀማመር ነው። ዘንድሮ ያው እንደምታውቀው ያ ፌዴሬሽንም የለም አካሄድም እነሱም ተመለሱ
ታውቋል። አለመካሄዱ በነገራችን ላይ አልሰማሁም። ለነገሩ
የደረሰኝ መረጃ ዘንድሮ እንደማያካሄዱ ነው። ጥሩ አጀማመር ነው። በፊትም ስንጠይቅ የነበረው እኛን ለማፍረስ የሚያደርጉትን አንዳንድ ነገር ማቆም አለ፣ ትናንት ቱርናመንት የሚያደርጉትን ማቆም ነበርባቸው። አሁን ዘንድሮ ያ ስለቆመ መንገዱ ይከፈታል። እኔም አሁን ይሄ ቱርናመንት ብቻ ሳይሆን ኦክቶበር ስብሰባም አለ፣ ከዛም ቢዮንድ እስከ ዲሰምበር ድረስ ጊዜ አለ እና በተቻለ መጠን ይሄን ነገር ተርሰን ተመልሰን ወደ ድሮ እንደምንሆንበት ሲቹዌሽን ይፈጠራል ብዬ ተስፋ አደርጋለሁ።
በጣም እንደው ብዙ ሰው ተስፋ ያደርጋል። አቶ ጌታቸው በይሄኛው በነ ሺህ አላሙዴ የተጀመረው እንቅስቃሴ በእርግጥ ዘንድሮ ውድድር ከሌለውና ካቆመ አንዱ ኤስኤፍኤን ወይም እናንተ የጠየቃችሁት መስፈር ስለሆነ ያተሟልቷልና በዘንድሮው ጨዋታ ፍጻሜ ላይ በሚወጣው መግለጫ በእውነቱ ከፍተኛና ትልቅ ጥሪ ለነዚህ ሰዎች እንዲደረግና እንደው በራችን ክፍት ነው አብረን እንስራ የሚለው መልእክት እንደሚተላለፍ ተስፋ አደርጋለሁ። እንደተባለው በጥቅምት ስብሰባም በታሳሱም በሚደረገው ከፍተኛ ትኩረት እንደሚሰጠው ተስፋ አደርጋለሁ። ተወጊታቸው ተስፋዬ የሰሜን አሜሪካ ኢትዮጵያውያን ስፖርትና የባህል ፌዴሬሽን ፕሬዝዳንት፣ መልካም ውድድርና መልካም በዓል ይሁን። በሜዳው ላይ ስንገናኝ እንግዲህ አንዳንድ ነገር ደግሞ እናነሳና እንዋያለን፣ ለአድማጮች እንገልጣለን።
በጣም ጥሩ አዲሱ፣ አመሰግናለሁ። የቮይስ ኦፍ አሜሪካም እዚህ ላይ ተባብሮ እድል አግኝተው በዓላችን ላይ ለማገኝ ኢትዮጵያኖች ዝምታስተላለፉት በሙሉ ሁሉ ነገር ለኢትዮጵያና ለእኛም ድርጅት ትልቅ ሰርቪስ እየሰጣችሁ ነው ላለው እና በጣም አመሰግናለሁ።
ይስጥልኝ አስጌታችን።
አዲሱ በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ወይም ኢስፋና 34ኛ በዓል ላይ ያዘጋጀው ፕሮግራም አላበቃም። ሁለተኛውና የመጨረሻው ክፍል የፊታችን ሰኞ በስፖርት ክፍለ ጊዜ ይቀርባል። ከምሽቱ 3 ሰዓት ከ55 ደቂቃ ነው። የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
እንደ አውሮፓውያን የዘመን አቆጣጠር በ1990ዎቹ አጋማሽ በዌስት ባንክና በጋዛ የከፊል ራስ አገዛዝ ከተመሰረተበት ወቅት አንስቶ ዩናይትድ ስቴትስ የ5 ቢሊዮን ዶላር የምጣኔ ሀብትና የጦር መሳሪያን የማይጨምር ለጸጥታ ማጠናከሪያ እርዳታ ለፍልስጤም ሰጥታለች ሲል ይንደረደራል የዕለቱ ርዕሰ አንቀጽ። ያ እርዳታም ለፍልስጤማውያን መረጋጋትና ብልጽግና በፕሬዚዳንቱ አስተዳደርም ይቀጥላል ነው ያለው። ባለፈው ወር የዩናይት ስቴትስ የውጭ ጉዳይ ሚኒስትር እንዲሁም የዩናይት ስቴትስ ፕሬዚዳንት ትራምፕና የፍልስጤም አስተዳደርን አስመልክቶ የዩናይት ስቴትስ ለረዥም ጊዜ የቆየ አቋም የሚቀጥል መሆኑን አመልክተዋል። ፕሬዚዳንት ትራምፕ በቅርቡ በቤተልሔም ከፕሬዚዳንት አባስ አጠገብ ቆመው ለብጥብጥ ስፍራና ድጋፍ ባለበት ሰላም መሰረት አይጥልም ያሉትን ጠቅሶ ርዕሰ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የፕሮግራም ማሳሰቢያ።
ዝግጅታችንን በአዲስ መልኩ ልናቀርብ ነው። ከሰኞ እስከ አርብ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት የነበረው ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ድረስ በዋሽንግተን ሰዓት 1 ፒኤም ላይ ማለት ነው እንደሚሆን ለአድማጮቻችን ለመንገር ነው። እንግዲህ በቀጥታ በናይል ሳት እና በአጭር ሞገድ በ19 እና 25 ሜትር ባንድ በ12110 እና በ15580 ኪሎ ሄርትስ እንደሚገኝ ለመግለጽ ነው። ናይል ሳትም በቀጥታ ይሆናል። በአጭር ሞገድም እንገኛለን። ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ፌስቡክ ላይቭም የሚከታተሉን ላይቭ አድሬዮ አማሃሪክ ላይ ሊያገኙን ይችላሉ። በቀጥታ በዋሽንግተን ዲሲ አቆጣጠር 1 ፒኤም ላይ ኢትዮጵያ ደግሞ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ድረስ እንድትከታተሉን እንጋብዛለን። ካለፏቸው ደግሞ ሁለት ጊዜ እንደግመዋለን ዝግጅቱን። ከምሽቱ 12 ሰዓት አዲስ አበባ ላይ ኢትዮጵያ ላይ እስከ 12 ሰዓት ተኩል፣ እንደዚሁም ደግሞ ከምሽቱ 1 ሰዓት ጀምሮ እስከ 1 ሰዓት ተኩል ድረስ ያገኙናል። ይሄንንም በሳተላይት በቀጥታ በናይል ሳት መከታተል የሚችሉት ነው።
በዚህ አጋጣሚ እንግዲህ ፌስቡክ ላይ ባትል ላይ ገብቶ ሰብስክራይብ ቢያደርጉ ለነሱ ኖቲፊኬሽን ሁሉ ጊዜ ይሰጣቸዋል።
ሰብስክራይብ አድርጉ። @ቪኦኤ አማሃሪክ ላይ ጋቢና ቪኦኤ በቀጥታ የምትከታተሉት ዝግጅት ይሆናል። እንድትከታተሉ እንጋብዛለን። አስታውሱ ከምሽቱ 2 ሰዓት ላይ
እናስታውሳለን። ሄኖክ ከምሽቱ 2 ሰዓት ላይ በየቀኑ ከሰኞ እስከ አርብ ከጋቢና ጋር አብረን እንሁን። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው ዝግጅቶቻችንን የምታገኙት። ጋቢናን ጨምሮ አጠር አጠር ያሉ መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 23 ብር ከ05 ሳንቲም ተመንዝሯል። ዛሬ የባንክ መሸጫ ዋጋ 23 ብር ከ52 ሳንቲም ነው። አንድ ዩሮ 25 ብር ከ77 ሳንቲም ነው። አንድ የእንግሊዝ ፓውንድ 29 ብር ከ47 ሳንቲም ነው። የኢትዮጵያ ብሔራዊ ባንክ nbe.gov.et ዌብሳይት 18 ምንዛሬዎችን ይዟል። የዓለም ድፍድፍ ዘይት ዋጋ ዛሬ 985 ብር ከ16 ሳንቲም ነው። ከኒውዮርክ ገበያ ባገኘነው መረጃ መሰረት እንዲሁም ኒውዮርክ ዋጋ 929 ብር ከ84 ሳንቲም ነው ያንዱ ግራም። የነገ ቅዳሜ ሰኔ 17 አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 26 ዝቅተኛው 14 ዲግሪ ሴልሲየስ ይሆናል። ለነገሩ በአብዛኛው ኢትዮጵያ አካባቢዎች ሰሞኑን ዝናባማና እርጥባማ ይሆናሉ። ኢትዮኔት.gov.et ላይ 18 አካባቢ መረጃዎችን ታገኛላችሁ።
የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
ፕሮግራሙን ፕሮዲስ ያደረገልን ንጉሱ ታምሬ ነው። በምሽቱ ፕሮግራሙ ዋና አዘጋጅ ሰሎሞን ክፍሌና በሌሎችን ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
ሄኖክ ሰማእግዜር ነን። አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ዝግጅት ይቀርባል ቀጥሎ። በእኛ በኩል ሰላም፣
ደህና ደሩ።